ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደ ተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 15 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ለሰዎች ያለንን ፍቅር በሕይወታችን ውስጥ ዘላቂ እንዲሆን ያስፈልጋል ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሰኔ 14 2010 ዓ.ም 23ኛውን ሐዋርያዊ ጉብኝታቸውን ለማድረግ ወደ ስዊዘርላንድ ማቅናታቸውን በትላንትናው ዕለት መዘገባችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሰኔ 14 2010 ዓ.ም በስዊዘርላንድ የተከበረውን ለአብያተ ክርስቲያናት ኅብረት የሚሠራው የአብያተ ክርስቲያናት ምክር ቤት 70ኛውን ዓመት የምሥረታ በዓል ላይ ለመገኘት ወደዚያው በትላንትናው ዕለት ማቅናታቸውን መዘገባችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሰኔ 14 2010 ዓ.ም በስዊዘርላንድ ያደረጉትን ጉብኝት ከብፁዕ ጳውሎስ ስድስተኛና ከቅዱስ ዮሐንስ ጳውሎስ ሁለተኛ በመቀጠል በአንድ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የተደረገ ሦስተኛው ሐዋርያዊ ጉብኝት እንደሆነ መዘገባችን የሚታወስ ሲሆን ብፁዕ ጳውሎስ ስድስተኛ እንደ አውሮፓውያኑ የቀን አቆጣጠር በ1969 ዓ.ም በ50ኛው ዓመታዊ ዓለም አቀፍ የሠራተኞች ቀን የምሥረታ በዓል ላይ መሳተፋቸውና ቅዱስ ዮሐንስ ጳውሎስ እንደ አውሮፓውያኑ የቀን አቆጣጠር በ2004 ዓ.ም በዚያው ተገኝተው ሐዋርያዊ ጉብኝት ማድረጋቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሰኔ 14 2010 ዓ.ም በኢትዮጵያ የሰዓት አቆጣጠር ከጠዋቱ 3 ሰዓት ገደማ በሮም ከተማ ከሚገኘው በሊዮናርዶ ዳቪንቺ ስም ከሚጠራው ዓለም አቀፍ የአውሮፕላን ማረፊያ ጣቢያ ተነስተው ወደ ስዊዘርላንድ በረራ ጀምረው እንደነበረ መዘገባችን የሚታወስ ሲሆን 700 ኪሎ ሜትሮችን በአየር ላይ አቆራርጠው የአንድ ሰዓት ከ40 ደቂቃ ጉዞ አድርገው በኢትዮጵያ የሰዓት አቆጣጠር ከረፋዱ 5 ሰዓት ከ10 ላይ በስዊዘርላንድ ዋና ከተማ በጄኔቫ ዓለም አቀፍ የአውሮፕላን ማረፊያ ጣቢያ መድረሳቸው የተገለጸ ሲሆን በዚያም የሀገሪቷ ፌዴራላዊ መንግስት ርዕሰ ብሔር የሆኑት አቶ አሊየን በርሴት ደማቅ የሆነ አቀባበል ተደርጎላቸዋል። ቅዱስነታቸው ከተደረገላቸው ደማቅ አቀባበል በመቀጠል ከስዊዘርላንድ ፌዴራላዊ መንግስት ርዕሰ ብሔር ከሆኑት አቶ አሊየን በርሴት ጋር ለተወሰኑ ደቂቃዎች ያህል የግል ውይይት ማድረጋቸውና በተለያዩ ጉዳዮች ላይ በዝግ መምከራቸው ከስፍራው የደረሰን ዜና ያስታውሳል። ቅዱስነታቸው ከስዊዘርላንድ ፌዴራላዊ መንግስት ርዕሰ ብሔር ጋር ከነበራቸው ቆይታ በመቀጠል ለአብያተ ክርስቲያናት ኅብረት የሚሠራው የአብያተ ክርስቲያናት ምክር ቤት ሕንፃን መጎብኘታቸው የተገለጸ ሲሆን፣ በወቅቱም ለአብያተ ክርስቲያናት ኅብረት የሚሠራው የአብያተ ክርስቲያናት ምክር ቤት ዋና ጸሐፊ የሆኑት ዶክተር ኦሊቭ ፋይከስ ደማቅ አቀባበል ለቅዱስነታቸው ማድረጋቸው የተገለጸ ሲሆን፣ በዚያም ለአብያተ ክርስቲያናት ኅብረት የሚሠራው የአብያተ ክርስቲያናት ምክር ቤት አባላት በተገኙበት ዝግጅቱ በጸሎት ከተጀመረ በኋላ ቅዱስነታቸው በስዊዘርላንድ የመጀመሪያውን ንግግር አድርገዋል። ቅዱስነታቸው በዚያው ለአብያተ ክርስቲያናት ኅብረት የሚሠራው የአብያተ ክርስቲያናት ምክር ቤት አባላት በተገኙበት ካደረጉት ንግግር በመቀጠል በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል ላይ በጄኔቫ በሚገኘው ቤተ ክርስቲያን ፊት ለፊት ላይ በተሠራው ጊዜያዊ የመንበረ ታቦት ላይ ተገኝተው መሥዋዕተ ቅዳሴን ማሳረጋቸው ለመረዳት ተችሏል። ቅዱስነታቸው በወቅቱ በእሳቸው መሪነት ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙት ስብከት በዕለቱ ከማቴዎስ ወንጌል ከምዕራፍ 6 ላይ ተወስዶ በተነበበው አባታችን ሆይ በሚለው ጸሎት ዙሪያ ላይ ያጠነጠነ እንደነበረ ለመረዳት የተቻለ ሲሆን፣ በዚሁ አባታችን በሚለው ጸሎት ውስጥ አባታችን፣ እንጀራ፣ ይቅርታ የሚሉ ሦስት ዋና ዋና ቃላቶችን አቅፎ የያዘ ምንባብ እንደሆነ ቅዱስነታቸው ገልጸው፣ እርስ በርስ ስንዋደድና ይቅር ስንባባል እግዚአብሔር ይደሰታል ማለታቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በስዊዘርላንድ ዋና ከተማ በጄኔቫ 23ኛውን ሐዋርያዊ ጉብኝታቸውን ባደረጉበት ወቅት ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
Padre, pane, perdono. Tre parole che il Vangelo di oggi ci dona.
በዛሬው ዕለት የተነበበልን ቅዱስ ወንጌል አባት፣ እንጀራ፣ ይቅርታ የሚሉትን ሦስት ዋና ዋና ቃላትን አቅፎ የያዘ ምንባብ ነው። እኛን ወደ እምነት ልብ የሚያደርሱን ሦስት ቃላት። ጸሎቱ አባታችን ሆይ በማለት ይጀምራል። ከዚያም በኋላ በሌሎች ቃላቶች ልንቀጥል እንችላለን። ነገር ግን ይህ የመጀመሪያው ቃል መረሳት የለበትም። ምክንያቱም አባት የሚለው ቃል የእግዚአብሔር ልብ ለመክፈት ቁልፍ በመሆኑ የተነሳ ነው። እንዲሁ በቀላሉ አባት በማለት በመጸለያችን ብቻ የክርስትና ቋንቋን እንጠቀማለን ማለት ነው። ክርስቲያኖች እንደመሆናችን መጠን የምንጸልየው ለአንድ ፍጥረት ሳይሆን ነገር ግን ከሁሉም በላይ አባታችን ወደ ሆነው አምላክ እንጸልያለን። ኢየሱስ በሰማይ የምትኖር አባታችን ሆይ በማለት እንድንጸልይ ነው ያስተማረን እንጂ የሰማይ አምላክ አባት የሆንክ በማለት ግን አልነበረም። ከሁሉም በፊት እግዚአብሔር ዘላለማዊና ረቂቅ ነው ብለን ከመጸለያችን በፊት እግዚአብሔር አባት ነው ብለን እንጀምራለን። ሁሉም የአባትነትና የእናትነት መንፈስ የመነጨው ከእርሱ ነው። እርሱ የጥሩነትና የሕይወት ምንጭ ነው። አባት የሚለው ቃል ማንነታችን የሚገልጽና የሕይወታችንን ትርጉም የሚያሳይ ነው። ተወዳጅ የእግዚአብሔር ልጆች እንደሆንን ያሳየናል። ከእነዚህ ቃላት ራሳችንን ከማግለልና ወላጆቻቸው የሞቱባቸው ልጆች የሚሰማቸው አይነት ስሜት እንድንላቀቅ ያደርገናል። አባት የሆነውን እግዚአብሔርንና ወንድም እህቶቻችንን ሳይቀር እንድንወድ በማድረግ ምን መስራት እንደሚኖርብን ያስተምረናል። አባታችን ሆይ የሚለው ጸሎት የኛንና የቤተ ክርስቲያን ጸሎት ነው። ስለኔና የራሴ ስለሆኑ ነገሮች ሳይሆን ሁሉም ነገር ባንተ በእግዚአብሔር በስምህ በመንግሥትህ በፍቃድህ ውስጥ ነው ያለው ማለት ነው። በመጀመሪያ በብዝሃ ቁጥር ይናገራል። አባታችን ሆይ እነዚህ ሁለት ቃለል ያሉ ቃላት የመንፈሳዊ ሕይወት ፍኖተ ካርታን ያሳዩናል። በየዕለቱ በቀኑ መጀመሪያ ላይ ራሳችንን በመስቀል ምልክት በምናማትብበት ወቅት ወይም ደግሞ ማንኛውንም ጠቃሚ የሚባል ሥራ ከማከናወናችን በፊት አባታችን ሆይ በምንልባቸው ወቅቶች ሁሉ ስር መሠረታችንን እናስታውሳለን። በዚህ ስር አልባ በሆነው ማኅበረሰብ ውስጥ ስር መሠረታችንን ማስታወስ በጣም ጠቃሚ የሆነ ነገር ነው። አባታችን ሆይ የሚለው ጸሎት ስር መሠረታችንን ያጠናክረዋል። አባት ባለበት ቦታ ሁሉ ማንም አይገለልም። ፍርሃትና ጥርጣሬ ሊያሸንፈን በፍጹም አይችልም። በድንገት ሁሉም መልካም ነገሮችን እናስታውሳለን፣ ምክንያቱም በአባታችን ልብ ውስጥ እኛ ባዕዳን አይደለንም፣ ነገር ግን የእርሱ ተወዳጅ ልጆች ነን እንጂ። እርሱ እንዲሁ በቡድን ሰብስቦን በአንድ ቦታ አከማችቶን የሚያስቀምጠን አምላክ ሳይሆን፣ ነገር ግን በተቃራኒው አዲስ የሆነ ሕይወት በመስጠት አንድ ሰፊ የሆነ ቤተሰብ እንድንሆን ያደርገናል። አባታችን ሆይ ከማለት በፍጹም መታከት አይኖርብንም። ያለ አባት ልጆች እንደማይኖሩና በዚህም ዓለም ውስጥ ማንኛችንም ብቻችንን እንዳልሆንን በሚገባ እንድናስታውስ ያደርገናል። በተጨማሪም ያለ ልጆች አባት እንደማይኖሩ እንድናስታውስም ያደርገናል። እኛ ብቻ አይደለንም አንድኛ ልጁ። አባታችን ሆይ በምንልበት ወቅት ሁሉ እያንዳንዱ የሰው ልጆች የእኛ አካል እንደሆኑ እናስታውሳለን። በዚህ የተነሳ አባታችንን በምንበድልበት ወቅት ሁሉ እኛ የእርሱ ልጆች እንደ መሆናችን መጠን እንደ ወንድምና እንደ እህት በመሆን ይህንን በደል መቃወም ይኖርብናል። ቤተሰባችንን በሚገባ በጥንቃቄ እንድንጠብቅ ተጠርተናል። ይህም በወንድሞቻችን መካከል ያለውን ልዩነት እንድናጠብ ይረዳናል። ይህ እንክብካቤ በማኅፀን ውስጥ ያሉ ገና ያልተወለዱ በእርጅና ምክንያት መናገር የተሳናቸው ሰዎችን ይቅርታ ለማድረግ በጣም የከበደን ሰዎች ካሉ ድሆችንና የተገለሉ ሰዎችንም ያካትታል። ይህንን ነው እንግዲህ አባታችን እንድንፈጽም የሚጠይቀን። በርግጥ እንድንፈጽም የሚያዘን እያንዳንዳችን እንደ ወንድምና እንደ እህት ከልብ እንድንዋደድ በወንድሞችና በእህቶች መካከል ፍቅር እንዲኖር ያስፈልጋል። እንጀራ ኢየሱስ አባታችን የዕለት እንጀራችንን እንዲሰጠን እንድንጠይቀው አስተምሮናል። ሌላ ተጨማሪ ነገር ሳይሆን እንጀራን እንድንጠይቅ ነው ያስተማረን። ይህም ማለት በሌላ ቃል ለሕይወታችን አስፈላጊ የሆነ ነገር ማለት ነው። ከሁሉም በላይ ጤናማ እንድንሆንና ሥራችንን በአግባቡ እንድናከናውን የሚረዳን እንጀራ ነው። በጣም በሚያስገርም ሁኔታ ግን በጣም ብዙ የሚባሉ ወንድሞቻችንና እህቶቻችን ይህንን እንጀራ አጥተው በመሰቃየት ላይ ይገኛሉ። እዚህ ላይ እንጀራ እንዳይገኝ የምታደርጉ ሰዎች ወየውላችሁ ለማለት እወዳለሁ። ሰዎች ለዕለታዊ ኑሯቸው የሚያስፈልጋቸው መሠረታዊ ምግቦች ለሁሉም ሰዎች ተደራሽ መሆን ይኖርባቸዋል። በተጨማሪም የዕለት እንጀራችንን መጠየቅ ማለት አባት ሆይ ተመሳሳይ የሆነ ሕይወት እመራ ዘንድ አግዘኝ እንደ ማለትም ይቆጠራል። ሕይወት በጣም የተወሳሰበ ሆኗል። በአሁኑ ጊዜ ብዙ ሰዎች ብዙዎቹ የስልክ ጥሪዎችንና ጽሑፎች ላይ በማተኮር ከጫፍ እስከ ጫፍ ድረስ እየተንሸራተቱ የሚሄዱ ይመስላሉ። የሌሎች ሰዎችን ፊት ለማየት ጊዜ አይኖራቸውም። ውስብስብና በተከታታይ ተለዋዋጭ ነገሮች ውስጥ በመግባት በውጥረት የተሞሉ ሆነው ይኖራሉ። አስቸጋሪ የሆነ የአኗኗር ዘይቤን፣ የደነዘዘ ሕይወት፣ የሕይወት ዘይቤን እንመርጣለን። የእኛን ሕይወት ሙሉ እንድትሆን የሚያደርጉ ነገር ግን ልባችንን ባዶ የሚያደርጉ ነገሮችን እንሻለን። ወንድሞቼና እህቶቼ፣ በጣም ቀለል ያለ ሕይወት ለመኖር እንምረጥ። በዝምታና በጸሎት እንኖር። እውነተኛ ሰባዊ እርሾ በመሆን ለመኖርም እንሞክር። ከነገሮች ወይም ከቁሳቁሶች ይልቅ ሰዎችን እንምረጥ። ምናባዊ ከሆኑ ነገሮች ይልቅ የፊት ለፊት ግንኙነትን እናዳብር። በአካባቢያችን የሚታየውን የሕይወት ሽታ ለመለማመድ እንምረጥ። በሕፃንነቴ ቤት በነበርኩበት ወቅት አንድ እንጀራ ወይም ዳቦ ከጠረጴዛው ላይ ቢወድቅ አንስተነው ስመነው እንድንበላ ወላጆቻችን አስተምረውናል። በየዕለቱ በሕይወታችን የሚገጥሙንን እንዲህ ዐይነት ትናንሽ ገጠመኞችን ዋጋ ልንሰጣቸው ይገባል። ተጠቅመን መጣል ሳይሆን የሚኖርብን ማድነቅና ለእነርሱም ጥንቃቄ ማድረግ ይኖርብናል። የዕለት እንጀራችንን የሚለው ቃል ኢየሱስ ራሱ መሆኑን በፍጹም መዘንጋት አይኖርብንም። ያለ ኢየሱስ ምንም ነገር ለማድረግ አንችልም። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እንደ ተጠቀሰው ጤናማ ሆኖ ለመኖር ለእኛ በመደበኛነት የሚያስፈልገን እንጀራ ነው። ይሁን እንጂ አንዳንድ ጊዜ ኢየሱስን እንደ አንድ ከምግብ ጎን እንደ ተቀመጠ ትንሽ የምግብ አድርገን እንመለከተዋለን። ግን እርሱ የእኛ የዕለት እንጀራ ካልሆነ እያንዳንዱ እስትንፋሳችን፣ እያንዳንዱ ቀናችን፣ ሁሉም ነገር ዋጋ የለውም። ሁሉም ነገር ሁለተኛ ነገር ሆኖ ይቀራል ማለት ነው። በየዕለቱ ለዕለት እንጀራ በምንጸልይበት ወቅት ራሳችንን በማሳሰብ አባታችንን ቀለል ያለ ሕይወት በአካባቢያችን ለሚገኙ ነገሮች ሁሉ እንክብካቤ ማድረግ እንድንችል፣ ከሁሉም ነገሮቻችን በፊት መምጣት የሚኖርበት ኢየሱስ መሆን እንደሚገባው ማወቅ እንድንችል እንዲረዳን ልንጠይቀው ይገባል። ይቅርታ ማድረግ በጣም ቀላል የሆነ ነገር አይደለም። ሁልጊዜም መራራ የሆነ ስሜት ወይም ቅሬታ እናሰማለን። እናም ይቅር የምንላቸው ሰዎች ቢያሳዝኑንም እንደገና ይቅር ማለታችን በጣም ያናድደን ይሆናል። ነገር ግን ጌታ እኛ ይቅርታችንን በስጦታ መልክ ለሌሎች እንድንሰጥ ይፈልጋል። አባታችን ሆይ የሚለውን ጸሎት ትርጉሙን በሚገባ ማብራራት የሚችለው ኢየሱስ ብቻ ነው። እንዲሁ በቀላሉ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅር ይላችኋል። እናንተ ግን ይቅር ባትሉ የእናንተ ኃጢአት የሰማይ አባታችሁ ይቅር አይልላችሁም። የማቴዎስ ወንጌል ምዕራፍ 6 ከቁጥር 14 እስከ 15 ላይ እንደ ተጠቀሰው ጌታ የሰጠው ማብራሪያ ይህ ብቻ ነው። ይቅርታ የአባታችን ሆይ ጸሎት ቁልፍ የሆነ ሐረግ ነው። እግዚአብሔር ከኃጢአታችን ሁሉ ያነጻናል። እግዚአብሔር ሁሉንም እስከ መጨረሻው ይቅር ይላል። እሱ ግን አንድ ነገር ብቻ ነው የሚጠይቀን። እኛ ይቅር ካላልን እርሱም ፈጽሞ ኃጢአታችንን ይቅር አይለንም። እያንዳንዳችን ወንድሞቻችን ለፈጸሙብን ኃጢአት በአጠቃላይ ስለ ማንኛውም ስህተት ይቅርታ ማድረግ ይኖርብናል። ልባችንን በጥልቀት በመመልከት ይቅርታ እንዳናደርግ የሚከለክሉ ነገሮች ካሉ ሊፈነቀሉ የሚገባቸው፣ ይቅርታ እንዳይደረግ የሚከለክሉ ነገሮች ካሉ ፈንቅለን ወይም ነቅለን ማውጣት ይጠበቅብናል። ከዚያም በኋላ አባታችንን አየህ አይደል? ይህን ድንጋይ ላንተ አስረክባለሁ። ለዚያ ሰው እጸልያለሁ፣ ለፈጸመው ነገር ይቅርታ ማድረግ ቢያቅተኝም እንኳን ይቅር ማለት እንድችል ጥንካሬውን እንድትሰጠኝ እፈልጋለሁ በማለት ልንጸልይ ይገባል። ይቅርታ ያድሳል፣ ይቅርታ ተአምር ይሠራል። ሐዋርያው ጴጥሮስ ከኢየሱስ ይቅርታን ካገኘ በኋላ የመንጋው ጠባቂ ሆኖ ተሹሟል። ሳውል እስጢፋኖስ ይቅርታን ካደረገለት በኋላ ጳውሎስ ሆኗል። አባታችን ይቅር እንዳለን ሁላችንም ወንድሞቻችንንና እህቶቻችንን ስንወድ ወደ አዲስ ፍጥረት እንቀየራለን። ከዚያም በኋላ ብቻ ነው ለዓለም መልካም ዜናን ማሰማት የምንችለው። ምክንያቱም ከይቅርታ የበለጠ የተሻለ መልካም ዜና የለምና። የዚህ ዓይነቱ ይቅርታ ክፉ የሆነውን ነገር ወደ መልካም ይቀይረዋል። ይህም በክርስቲያን ታሪክ ውስጥ ተመልክተነዋል። እርስ በርሳችን ይቅር በመባባል ወንድማማቾች መሆናችንን ረስተን ለምዕት ዓመታት በፈጸምነው አለመግባባቶችና ግጭቶች በተነሳ ይቅር በምንባባልበት በአሁኑ ወቅት ይህ ነገር እንዴት የሚያስደስት ነገር ነው! ምንኛስ መልካም የሆነ ነገር ነው! እግዚአብሔርም መንፈሱን ይሰጠናል። የሌሎችን ሥራ እንዳናደናቅፍ፣ ልባችንን እንዳናደነድን፣ ቀጣይነት ባለው መልኩ ይቅርታ ማድረግ እንድንችል ጸጋውን እንዲሰጠን ልንጠይቀው ይገባል። ይልቁኑ በመጀመሪያ ደረጃ በጸሎት በወንድማማችነት ግንኙነት ተጨባጭ በሆነ መልኩ ተግባራዊ የሆነ ግንኙነት መጀመር ይኖርብናል። በዚህ መልኩ ሁላችንንም በማይለካ መልኩ እንደሚወደን እንደ አባታችን አንድ እንድንሆን ያስፈልጋል። በዚህም መልኩ የአንድነትን መንፈስ ለሁሉም ማዳረስ እንችላለን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሰኔ 14 2010 ዓ ም 23ኛውን ሐዋርያዊ ጉብኝታቸውን በስዊዘርላንድ ዋና ከተማ በጄኔቫ ባደረጉበት ወቅት ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
I wish in my shit.
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
I need